Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ቁጭ ብላለች።
ሰላም እንደምናመሻችሁ። ሴት ኤርትራውያን ስደተኞች በሊቢያ በኩል ወደ አውሮፓ ጉዞ ከመጀመራቸው በፊት የእርግዝና መከላከያ መውሰድ መጀመራቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታወቀ።
Horrendous conditions, no sanitary conditions, he said, no medical care situation.
ስደተኞችና ፍልሰተኞቹ ለመኖሪያ የሚያስፈልጉ መሰረታዊ የፍሳሽ ማስወገጃ በሌለበት፣ በቂ የሕክምና አገልግሎት ባልተሟላበት፣ አየር እንደ ልብ በማይገባበት በአንድ ጣራ ስር ተፋፍነውና ተጨናንቀው እየኖሩ እንደሚገኙ ገልጸዋል። ጋዜጠኛ ጆሴፊን ማካይና በሊቢያ ስለሚገኘው የስደተኞች ማቆያ ጣቢያ ከተሰጠው ጋዜጣዊ መግለጫ የተናገረችውን ቀንጭበን ያስደመጥናችሁ።
በሌላ ዘገባ ደግሞ በአዲስ አበባ ከተማ ቆሼ ተብሎ በሚጠራው ቦታ ከደረሰው የመደርመስ አደጋ የተረፉ ቤተሰቦች አንዳንዶቹ ተገቢው እርዳታ አልተደረገልንም፣ ወሬውን እንጂ በተግባር ያየነው ነገር የለም ሲሉ አማረሩ።
የቤት ኪራይ ይሰጣል ልቀቁ ተብሎ ወጣው ነበረ። አሁን አንድ ሳምንት ሆናቸው ከወጡ እንኳን ከራሳቸው ኪስ ነው የከፈሉት።
ተጎጂ አካሎች እኛ ንብረታችን፣ እጆቻችን፣ ምናችን ያለቀው እኛ ነን። ግን አሁን ተሰጠ የሚባሉ ቆሼ የሚባል በላይ ላይ እየሰሩ ነበሩ። ማንኛውም ነገር ክንም የነሱ ተደረገ። በቃ እኛ ወደኋላ ቀረ።
በአካባቢው ነዋሪ ከሆኑትና በአደጋው ከተጎዱት መካከል አንዱ ናቸው። በመቀሌ ከተማ ደግሞ አንዲት ድምፃዊት ነዋሪዎችን በማስተባበር ከተማውን በማጽዳት ላይ ትገኛለች።
ቆሻሻ ምን ያህል ክፉ መሆኑን ያው በቅርቡ ቆሼ ሰፈር እየተባለ በሚጠራው ወገኖቻችን ሕይወታቸው አጥተዋል። ምን ያህል መጥፎ መሆኑን አይተናል በአይናችን እና በጣም አዝኛለሁ።
ድምፃዊት ማህሌት ወልደ ጊዮርጊስ እናስደመጥናችሁ ዘገባ ይዘናል።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ያሉ ዓለም አቀፍ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የመጀመሪያው ዜናችን ወደ ሶማሊያ ያመራል። ሶማሊያ ዋና ከተማ መቋዲሾ ውስጥ በሚገኝ አንድ ካፌ አጠገብ መኪና ላይ የተጠመደ ቦምብ ዛሬ ረቡዕ ጠዋት ፈንድቶ ቢያንስ 7 ሰዎች መሞታቸው ተገለጸ። የአይን ምስክሮችና ባለስልጣናት በሰጡት ቃል ፈንጂ የተሞላችዋ መኪና አዲስ በተከፈተው የአገር ውስጥ ደህንነት የወጣቶችና የስፖርት ሚኒስቴሮች መኖሪያ ሰፈር በሆነው አካባቢ እንድትቆም ሆን ተብሎ የተደረገ መሆኑ ተገልጿል። የሞቃዲሾ አስተዳደር ቃል አቀባይ አብዲ ፈታህ አማር ሃላኔ የጥቃቱ መድረስ አረጋግጠዋል። አዎ 7 ሰዎች ሞተዋል፣ የቆሰሉት ደግሞ ወደ ሌላ አካባቢ ተወስደዋል። ሰዎቹ ለዚህ ጥቃት የተዳረጉት ካፌ ውስጥ በመጸዳዳት ላይ ሳሉ ነው ብለዋል። በደረሰው አደጋ ማዘናቸውንም የገለጹት ቃል አቀባዩ አክለው መንግስት የጥቃቱን መነሻና ዓላማ እየመረመረ መሆኑን አስታውቋል። በፍንዳታው የአካባቢው ህንጻዎች መናዳቸውንም የአይን ምስክሮች ገልጸዋል። አህመድ ያንዮ አንዱ የአይን እማኝ ናቸው። ፍንዳታው ሲደርስ ውስጥ ነበርን፣ ደንግጠን ስንወጣ አንዲት መኪና በእሳት እየጋየች አየን ሲሉ ተናግረዋል። ተጠርጣሪዎቹ በመኪና ወዲያውኑ አምልጠዋል ሲሉ ባለስልጣናቱ አስታውቀዋል። ለጥቃቱ ኃላፊነቱን የወሰደ ወገን የለም። ዳሩ ግን ቃል አቀባዩ ይህን የመሰሉ ጥቃት አልቃይዳ ይህን በመሰለ ጥቃት በማድረስ ይታወቃል።
ወደ ዩናይትድ ስቴትስ ነው የምንመልሳችሁ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዛሬው ቀን የዮርዳኖስን ንጉስ አብደላህን በዋይት ሀውስ ተቀብለው ያነጋግራሉ። ከዋና ዋናዎቹ የመነጋገሪያ አጀንዳዎቻቸው መካከልም ሶሪያ ውስጥ ኬሚካል ጦር መሳሪያ ያደረሰው ጉዳትና የፍልስጤማውያን የእስራኤል የሰላም ውይይት የሚቀጥልበት ሁኔታ የሚሉት ይገኝበታል። የዮርዳኖሱ ንጉስና አዲሱ የዩናይትድ ስቴትስ ፕሬዚዳንት ባለፈው የካቲት ወር እዚህ ዋሽንግተን ውስጥ በተካሄደ የማለዳ ጸሎት የቁርስ ስነ ስርዓት ላይ ለአጭር ጊዜ መገናኘታቸው ይታወሳል። የአሁኑ ግንኙነታቸው ካለፈው የበለጠ ፍሬያማ እንደሚሆንም ይጠበቃል።
በሌላ በኩል ደግሞ በዩናይትድ ስቴትስ የሚደገፈው ጣምራ ኃይል የእስላማዊ ኃይሉ እንደ ዋና ከተማ አድርጎ የያዛትን ራቃ ከተማ ለመልቀቅ የመጨረሻ ያለውን ጥቃት ለማካሄድ እየተዘጋጀ መሆኑ ተሰማ። ተዋጊ ኃይሉ ነውጠኛውን ቡድን በአካባቢው ካለው ግድብ ጨርሶ ለማስለቀቅ በቀጣይነት እየተካሄደ ያለ ውጊያ መኖሩንም አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ቀዳሚ ዘገባችን ነው የምናልፈው። ሴት ኤርትራውያን ስደተኞች በሊቢያ በኩል ወደ አውሮፓ ጉዞ ከመጀመራቸው በፊት የእርግዝና መከላከያ መውሰድ መጀመራቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ወይም በምህጻረ ቃል ኤምኤስኤፍ አስታወቀ። ስደተኞቹ ከተደጋጋሚ የመደፈር አደጋ እንደማያመልጡ አስቀድመው ያውቃሉ። ላልተፈለገ እርግዝና እንዳይዳረጉ በማሰብ ነው የወሊድ መቆጣጠሪያ እንክብካቤ የሚወስዱት። ስደተኞቹ በህገወጥ አዘዋዋሪዎች እጅ አስቸጋሪ በሆነ መንገድ የሚደርስባቸውን ሁኔታ በዘረዘረው የጋዜጣዊ መግለጫ ላይ ጋዜጠኛ ጆሴፊን ማካይን ተገኝታ ከቪኦኤ ባልደረባችን ኪም ሊዩስ ጋር ቃለ መጠይቅ አድርገው ነበር። መስታወት አደራጋው ቃለ መጠይቁን እንደሚከተለው ታቀርበዋለች።
በሊቢያ የሚገኘው የድንበር የለሽ የሐኪሞች ቡድን ስራ አስኪያጅ አርጃን ሄሄንካምፕ ሮም በተካሄደው ጉባኤ በሊቢያ ድንበሮች የሚገቡት ህገወጥ የስደተኞች ቁጥር መጨመሩንና ችግሮቹም እየተባባሱ መምጣታቸውን ገለጹ። ወደ ሊቢያ በስደት የሚገቡትና 40% የሚሆኑት ስደተኞች አውሮፓ ለመድረስ አደገኛ የሆነውን የሜዲትራኒያንን ባህር በትናንሽ ጀልባዎች ማቋረጥ አማራጭ የሌለው ብቸኛው መንገዳቸው እንደሆነም ገልጸዋል። ባልደረባችን ኪም ሉዊስ በጋዜጣዊ መግለጫ ላይ ተገኝታ ከነበረችው ከጆሴፊን ማኬና ጋር ያደረገችውን ቃለ ምልልስ እናሰማችኋለን።
Small number of Doctors Without Borders officials and staff are working inside Libya in very difficult conditions, going into
በሊቢያ የፍልሰተኞችና ስደተኞች በእስር የማቆያ ጣቢያ ውስጥ መግባት መውጣት የተፈቀደላቸው በጣም ጥቂት የሆኑ የሕክምና ባለሙያዎችና የመንግስት ሰራተኞች ናቸው። የሚያስፈልጋቸውን ምግብ፣ አልባሳት፣ የሕክምናና የመለያ መታወቂያ ወረቀት እንዲያገኙ የሚጥሩትም እነሱ ናቸው። የድንበር የለሽ የሐኪሞች ቡድን ስራ አስኪያጅ አርጃን ሄሄንካምፕ እንደገለጹት በአሁኑ ጊዜ ያለ መንግስት ተቆጣጣሪነት ቁጥራቸው ከፍተኛ የሆኑ ወታደሮች ናቸው በእስር የማቆያ ጣቢያውን በመጠበቅ ላይ የሚገኙት።
Horrendous conditions, no sanitary conditions, he said, no medical care, situations where people were living in very confined spaces with no
light. ስደተኞቹና ፍልሰተኞቹ ለመኖሪያ የሚያስፈልጉ መሰረታዊ የፍሳሽ ማስወገጃ በሌለበት፣ በቂ የሕክምና አገልግሎት ባልተሟላበት፣ አየር እንደ ልብ በማይገባበት በአንድ ጣራ ስር ተፋፍነውና ተጨናንቀው እየኖሩ እንደሚገኙ ገልጸዋል።
በርካታ ስደተኞች ከሰሃራ በታች ከሚገኙ የአፍሪካ ሀገራት የፈለሱ ናቸው የሚለው ላይስ ምን አይነት አስተያየት አላቸው?
Doctors Without Borders are not given information about the people that they are helping because they are given access to these detention centers by the militias. So he said it's difficult to know where they are coming from, but he said that there were apparently quite a few
ጉዳይ ላይ ግልጽ የሆነ መረጃ የላቸውም። ወደ እስር የማቆያ ጣቢያው ውስጥ መዝለቅ የቻሉትም በወታደሮቹ ፈቃድ ነው። ከናይጄሪያ እንዲሁም ከሳህራ በታች ሀገሮች ውስጥ ከኤርትራ ቁጥራቸው ከፍተኛ የሆኑ ስደተኞች በደቡባዊው የሊቢያ ድንበር ይገባሉ። ለበርካታ ዓመታት በሀገሪቱ በሰላም ይኖሩ የነበሩ ያለምንም ጥፋት ከመንገድ ላይ ተይዘው ከጋዳፊ አስተዳደር ጊዜ ጀምሮ ሊሆን ይችላል እስካሁን በወታደራዊ ጥበቃ ውስጥ በቅጣትና በእስር ላይ የሚገኙ ሰዎች በጣቢያው ውስጥ መኖራቸው በጣም እንዳስገረማቸው ነው የተናገሩት። ይህ ደግሞ በሊቢያ የሚገኙ የስደተኞችን አስከፊ ህይወት በግልጽ የሚያሳይ ይመስለኛል።
የድንበር የለሽ የሐኪሞች ቡድን ስራ አስኪያጅ አርጃን ሄካምፕ በመግለጫው ላይ ሊቢያና ጣሊያን ስደተኞችን በተመለከተ የደረሱበት ስምምነት በወረቀት ላይ ብቻ ሰፍሮ የተቀመጠና ከተግባር የራቀ በማለት ገልጾታል። ምን ለማለት ፈልጎ ነው?
Well, as we know, Italy and Libya have reached an agreement with the backing of the EU to provide funding.
በርግጥ ሊቢያና ጣሊያን አንድ ስምምነት ላይ ደርሰዋል። ይህም የአውሮፓ ህብረት የስደተኛ ቁጥርን ለመቀነስ ለሚደረገው ጥረት ለባህር ጠባቂያኑ እንዲሁም በአጠቃላይ የሚያስፈልጋቸውን እርዳታ ለማግኘት ነው። የባህር ጠባቂያኑ ብዙዎቹ እነተኛና ትክክለኛ እንደሆኑት ሁሉ አንዳንዶቹ የድንበር ጠባቂዎች ከህገወጥ ስደተኛ አዘዋዋሪዎች ጋር በጥቅም በመተሳሰር ይሰራሉ። በአጠቃላይ ሊቢያ ምንም አይነት የመንግስት ቁጥጥር የሌለበት ቦታ መሆኑና የህገወጥ ስደተኛ ችግሮችን በቀላሉ እንዳይቀጥል ማድረግ እንደማይቻል ለማስረዳት ሞክረዋል።
በጉባኤው መፍትሄዎች ተብለው የተቀመጡት ምን ምን ናቸው?
Well, he said the solution was very difficult. He said it's very easy to identify the problem and the extent of the problem. He spoke about how upset he was seeing how scared and terrified people are living in these detention centers.
መፍትሄው ከባድ ነው። በግልጽ ችግሩን ማስቀመጥና ችግሩን ለመቆጣጠር ያልተቻለበትንም ምክንያት ማወቅ የመጀመሪያው ነው መሆን ያለበት። በእስር ጣቢያ ውስጥ የሚገኙት ስደተኞች ህይወት በጣም አስፈሪና ዘግናኝ እንደሆነ ነው የገለጹት። ሰዎችን ከባህር ላይ ይዞ ወደ መጡበት መመለስ ብቻ መፍትሄ እንዳልሆነና በደቡብ ሊቢያ የሚታየውን ችግር ከመሰረቱ ለማስቆም ከባድ መሆኑን የሊቢያ ድንበሮች ለአመታት ለስደተኞችና ፍልሰተኞች እንደ መሸጋገሪያ የሚያገለግሉ መስመሮች መሆናቸው አሳሳቢ እንደሆነም ይናገራሉ። የሊቢያ መንግስትም የድንበር ጥበቃውን እንደሚያጠናክር ቃል ቢገባም የድንበር የለሽ ሐኪሞች ቡድን ግን ይህ ቃል ይፈጸማል የሚል እምነት እንደሌላቸው አስረግጠው ተናግረዋል። አርጃን ሄንካምፕ አክለውም ሊቢያ በእግርና በመኪና ከሚገቡት ውስጥ አብዛኛውን ቁጥር የሚይዙት ሴት ስደተኞች እንደሆኑና በአደገኛው ጉዞ የሚገጥማቸውን እያንዳንዷን የጾታ ጥቃት እያወቁ ፊት ለፊት መጋፈጥ መቀጠላቸውን ገልጸዋል። በአዲስ አበባ ቆሼ ተብሎ በሚጠራው ቦታ ከደረሰው የመደርመስ አደጋ የተረፉ ቤተሰቦች አንዳንዶቹ ተገቢው እርዳታ አልተደረገልንም፣ ወሬውን እንጂ በተግባር ያየነው ነገር የለም ሲሉ አማረሩ። እንዳውም ከድንኳን ወጣችሁ ቤት ተከራይታችሁ ግቡ ተብለናል ብለዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር በአደጋው ጉዳት ለደረሰባቸው ነዋሪዎች በነፋስ ስልክ ላፍቶና ኮልፌ ቀራኒዮ ክፍለ ከተማ ውስጥ በ24 ሚሊዮን ብር ወጪ የተሰሩ የ110 የመኖሪያ ቤቶች ለተጎጂዎች ማስረከቡን በሀገር ውስጥ መገናኛ ብዙሃን ይፋ አድርጓል። በዚህ ቦታ በአደጋ ቤታቸውን ካጡት መካከል ህጋዊ የቤት ካርታ የነበራቸው ተከራይተው ይኖሩ የነበሩና በእንግድነት ሄደው አደጋ ከደረሰባቸው መካከል በአጠቃላይ 5 ሰዎች አነጋግረን ዘገባ አጠናቅረናል። ጽዮን ግርማ ናት ዘገባውን ያሰናዳችው። ወደ ሰው እንለፍ።
በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ የተባለ በሚጠራው አካባቢ መጋቢት 2 ቀን 2009 ዓ.ም በደረሰው ምክንያቱ ባልታወቀ የቆሻሻ ክምር የመደርመስ አደጋ ቤተሰቦቻቸውን ያጡና ከቤት ንብረታቸው የተፈናቀሉት ለ24 ቀናት በድንኳን ውስጥና በመጠለያ እንደሚገኙ ለአሜሪካ ድምጽ ተናገሩ። የአሜሪካ ድምጽ ካነጋገራቸው ተጎጂዎች መካከል በመገናኛ ብዙሃን ለቆሼ አካባቢ ተጎጂዎች ቤት ተሰጣቸው ሲባል መስማታቸውን ገልጸው ምናልባት ቀደም ሲል የጨረቃ ቤት እየተባለ የሚጠራና በመጠለያ ውስጥ ቆሻሻው አካባቢ ይገኙ ለነበሩ ሰዎች ተሰጥቷቸው ሊሆን እንደሚችል ገልጸው ካርታ ኖሯቸው በማህበር ቤት ሰርተው ይኖሩ ለነበሩና ለተከራዮች ግን ቃል መገባቱን እንጂ እስካሁን ምንም የደረሳቸው የተጨበጠ ነገር እንደሌለ ይናገራሉ። ከልጅነቱ ጀምሮ የአካባቢው ነዋሪ የነበረና በነፍስ አድንና በአስክሬን ቁፋሮ ስራ ውስጥ ሲሳተፍ የነበረ ወጣት አባይ ጀምበሩ አሁን ስላለ ሁኔታ ሲገልጽ ቤተሰቦቻቸውንና ቤት ንብረታቸውን ካጡት በተጨማሪ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከቤታቸው እንዲወጡ የተደረጉትን ሰዎች ጨምሮ በአንድ ላይ በድንኳን ውስጥና ሰው ጋር ተጠግተው እንደሚገኙ ይናገራል።
ቤት ኪራይ ይሰጣል ልቀቁ ተብሎ ወጣው ነበረ። አሁን አንድ ሳምንት ሆናቸው ከወጡ እንኳን ከራሳቸው ኪስ ነው የከፈሉት። እስካሁን መጥቶ ምንድነው እንዲነው ያለ ሰው የለም። ቂሱ አንድ ሁለት ሰው ምናምን ነው ከአንድ ማህበር የሚሰል ከተባለው ማህበር አንድ ሁለት ሰው ምናምን ነው ቤቱ አልወጣም ብሎ የቀረው። የቤት ኪራይ አመት ይከፈላል ተብሎ ነበረ። ምንም የተቀየረ ነገር የለም እስካሁን። ምንም አምስት ሳንቲም አልሰጠም። ሁሉም ከፍሎ የሚኖረው በራሱ ብር ነው። የቤት ኪራይ ራሱ ጠፍቶ አንድ ክፍል ቤት 2500-3000 ብር እየከፈለ ነው ሰው እየኖረ ያለው። ያ ማለት ከዚህ ቤት የሚበላው አከራይቶ የሚሰራ የነበረ ሰው ነው። በኪራይ ብር ነበረ ቀለብ እንኳን የሚችል የነበረው። አሁን ግን ያለውን ብር ለኪራይ የሚከፍል ከሆነ ቀለብ ራሱ ኬት አምጥቶ ይሆናል። ሀዘንተኞችም ያው የተባሉትም ድንኳኑ የነበሩትም ድንኳኑ ተነስቷል። የሟቸው ቤተሰቦች እንኳን ያው መጀመሪያ መሬት ተሰጧቸው መሬታቸው ምናምን ተሸንሽኖ ምናምን አይተዋል። ሙሉ ቤተሰብ ንብረትና ቤት ያጡት ማለት ነው። ነዋሪው ደግሞ እዛው አካባቢ ማህበር ቤቶች ደግሞ ነዋሪው ደግሞ ምንም አዲስ ነገር የለም።
ሌላው አቶ አብዱ ሙደሲር መሐመድ አሁንም መጠለያ ውስጥ እንደሚገኙ ይናገራሉ።
ተጎጂ አካሎች እኛ ንብረታችን፣ ልጆቻችን፣ ምናችን ያለቀው እኛ ነን ግን አሁን ተሰጠ የሚባሉ ቆሶ የሚባል በላይ ላይ እየሰሩ ነበሩ። ማንኛውም ነገር ክንም የነሱ ተደረገ። በቃ እኛ ወደ ኋላ ቀረ። የዘገየበት ምክንያት የምናውቀው ነገር የለም።
ተጎጂ መሆናችሁን እዛ ጋር ቤት እንደነበራችሁ ካርታ እንደነበራችሁ አስመዝግባችኋል?
አስመዝግበናል።
ነው ቃል የተገባላችሁ ነገር ሳለ
በእርግጥ ይሆናችኋል የሚል ቦታ ወስዶ አሳይቶናል። ይህን ቦታ ነው የሚሆነን ብለን መጠናል። ያው በቆርቆሮ ታጥሮ ዝም ብሎ ቁጭ ብሏል። እስካሁን
እናንተ ናችሁ የምትሰሩት ወይስ ተሰርቶ ነው የሚሰጣችሁ የተባላችሁት?
እኛ ምርጫችን እንደ ማህበሩ ካታለን ሰዎች ራሳችን ባለሙያንን የራሳችን የሰራ ነው ከዚህ ውስጥ እኛምን እኛ ራሳችን እንሰራለን የምል መንግስት ይስራ ወይስ እናንተ ትሰራላችሁ ምርጫ ብሎ ጠይቆናል። ራሳችን እንሰራለን የምል ምላሽ ደብዳቤ ጽፈን ነበረ። እንዲያው ምላሽ አላገኘንም።
ስንት ጊዜ ሆናችሁ ደብዳቤ ከጻፋችሁ?
ሳምንቱ 15 ቀን ይሆናል።
ቤቱ እስኪሰራ የት ነው የምትሆኑት?
አሁን እስካሁን የኔ በድንኳን ነው ያለ ነው።
ከዚህ በኋላስ ቤቱ እስኪሰራ ምንድነው የት ነው የምትሆኑት?
ክራይ ይሰጣቸዋል የሚል ተስፋ ተሰጥቶናል። እስካሁን አልደረሰንም። በክራይ ቤት ወጥታችሁ ትቀመጣላችሁ የሚል ነበር። ክራዩ አልደረሰንም።
ድንኳን ውስጥ ስትቀመጡስ እንደው ምግብ የሚበላ የሚጠጣ ይመጣላችኋል?
እስካሁን የኢትዮጵያ ሕዝብ እየተረባረበ ነው። ምግብን ያመጣሉ፣ ወረዳም ያመጡ ነበር። በአሁኑ ሰዓት 3 ቀን የተቋረጠ መሰለኝ፣ ግን እየተወሰነ ግን ሕዝቡ ነው አብዛኛው የሚረባረበው።
አደጋው በደረሰ ሰሞን ሮጦ በመውጣቱ ከአደጋው ያመለጠ ኢዩኤል ባየ የተባለን ታዳጊ አነጋግረን ነበር።
ከጓደኛዬ ጋር እየተጫወኩ የሆነ ዮች ትንሽ በሙ ቆየ ትንሽ ለመሰ እና ምና እንደመች
ኢዩኤልን ስናነጋግረው ይገኝ የነበረው ሆስፒታል ውስጥ ሲሆን ከሆስፒታል ከወጣ በኋላ ወዴት እንደተወሰደ ጠይቀናል። በወቅቱ ስታስታምመው የነበረችው አክስቱ ስትሆን ዛሬ አባቱን አቶ ባየ ማሬን አግኝተነዋል።
አዎ እንረዳቸዋለን፣ እናግዛቸዋለን ብለው ነበር። እንግዲህ እስካሁን ግን ምንም ነገር የለም።
ለተከራይ ምንድን ነው ይሰጣል የተባለው?
ኮንዶሚኒየም ብለው ነበር። ያው እንግዲህ 1090 የምትባል ኮንዶሚኒየም አለ ትንሽ የቤት እሷን ብለው ነበር። እስካሁን እንግዲህ ምንም ነገር የለም።
ገንዘብ ሳልተሰጣችሁ?
አልተሰጠ።
ያገኘኸው ግን በገንዘብ ያገኘኸው እርዳታ አለ እስካሁን?
እስካሁን ከአንድ ሰው ከእንግሊዝ 10,000 ብር ልኮልኛል አካውንት።
ሌላ ነገር ያገኘኸው የለም?
ሌላ ነገር የለም።
ለቀብር ስለምናምንስ ተብሎ የተሰጠ ነገር አለ?
ለቀብር ብሎ የተሰጠ አለ፣ ግን ያው 10 ሰጥተውኛል። ሌላውን ግን ሌላ ጊዜ እንሰጣለን ብለው 10 ነበር የተባለው፣ ሌላ ጊዜ እንሰጣለን ብለው እስካሁን አልሰጡኝም። እንግዲህ ሌላውን እንዴት እንደሚሆን አላውቅም።
እና ኢዩኤልን አሁን ይዘህ የምትገኘው የት ነው?
አሁን የጓደኞች ቤት ነው፣ ጎረቤት ጋር አካባቢ።
አቶ ባየ ባለቤቱን አንድ ልጁንና የሚያሳድገውን ልጅ ጨምሮ 3 ልጆች እንዳጣ አሁን ከሁሉ በላይ የልጁ ነገር እንደሚያሳስበው ገልጾልናል። በዚህ ቦታ ሕጋዊ ካርታ ኖሯቸው ቤት የነበራቸው ተከራይተው ይኖሩ የነበሩና እንዲሁም ከሌላ ቦታ ተፈናቅለው በጊዜያዊ መጠለያ በተጨማሪም ሸራ ወጥረው በአካባቢው ላይ ይኖሩ የነበሩ ሰዎች ይገኙበታል። የአሜሪካ ድምጽ ካነጋገራቸው ነዋሪዎች መካከል አሁን ስላሉበት ሁኔታ ሲናገሩ ለተወሰኑት ቤት ተሰጥቷቸዋል፣ ገንዘብም አግኝተዋል ሲባል መስማታቸውን ገልጸዋል። በተለይ የማህበር ቤት የነበራቸው ከአንድ ቤት ከሰባት በላይ ቤተሰብ ያጡትን ጨምሮ ግን አሁንም በአንድ ላይ ተሰብስበው ቤተሰብ ያላቸው ቤተሰቦቻቸው ጋር ተጠግተው እንደሚገኙ ገልጸው በዚህ ሁኔታ የተገባውን ቃል በተስፋ እየተጠባበቁ መሆናቸውን ተናግረዋል። ስለዚህ ሁኔታ ለመጠየቅ ወደ አዲስ አበባ ከተማ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር ተደጋጋሚ የስልክ ጥሪ ሙከራ አድርገን አልተሳካልንም። ነገር ግን የአዲስ አበባ ከተማ አስተዳደር ከአንድ ሳምንት በፊት በ24 ሚሊዮን ብር ወጪ የተሰሩ 110 ቤቶችን ለተጎጂዎች ማስረከቡ በሀገር ውስጥ ብዙሃን መገናኛ ተዘግቧል። በተጨማሪም በዚህ ቦታ በደረሰው አደጋ ተጎጂ የሆኑ ሰዎችን በቋሚነት ለማቋቋም ዝርዝር ማዕቀፍ ተዘጋጅቶ ስራ መጀመሩን አስታውቆ ነበር። ይህንን ዝርዝር ማዕቀፍም በይፋ ለሀገር ውስጥ መገናኛ አስታውቋል። እኛም ሁኔታውን ተከታትለን ዘገባ ለማቅረብ ጥረት እናደርጋለን።
በመቀሌ ከተማ ደግሞ ድምጻዊት ማህሌት ወልደ ጊዮርጊስ ነዋሪዎችን በማስተባበር ከተማውን በማጽዳት ላይ ትገኛለች። በጉልበትና በሐሳብ ያገዟትን የከተማዋን ወጣቶች ደጋግማ ያመሰገነች ነው። ግርማይ ገብሩ ተጨማሪ ዘገባ አለው።
እንግዲህ ዛሬ ጋቤና ውስጥ ያሳፈርናት ድምጻዊት ማህሌት ወልደ ጊዮርጊስ ናት። ማህሌት ወደ መቀለ ከተማ በመምጣት ዛሬ ከመቀለ ከተማ ወጣቶች ጋር በመሆን ከተማውን እናጽዳት የሚል አንድ ዘመቻ ጀምራለች። እንዲሁም ችግኞችንም ተክላለች። እስኪ ማህሌት ሐሳቡ እንዴት መጣለሽ? መነሻ ይኖረው ይሆናል። እስኪ ንገሪኝ ስለዚህ አጫውቺኝ።
አመሰግናለሁ። በጣም ተወልጄ ያደኩት መቀሌ ነው። አንደኛ ለህዝቡ ማመስገን አለብኝ። እንዲሁም ተከላላ የኢትዮጵያ ህዝብ ለዚህ ላደረሰኝ የኢትዮጵያ ህዝብ በጣም አመሰግናለሁ። ቆሻሻ ምን ያህል ክፉ መሆኑን ያው በቅርቡ ቆሼ ሰፈር እየተባለ በሚጠራው ወገኖቻችን ህይወታቸው አጥተዋል። ምን ያህል መጥፎ መሆኑን አይተናል በአይናችንና በጣም አዝኛለሁ። እና እኔ ወደዚህ የመጣሁት በየቦታው እንደዚሁም ወጣቶች ከተማችን እንድናጸዳ ንጹህ ከተማ ለራሳችን ነው የምንገለገልበት፣ ልጆቻችን ነው የሚማሩበት። ጥሩ ከተማ ንጹህ ከተማ ካለ ጥሩ ወጣት አለ ማለት ነው። ወጣቶች ባልተፈለገ ቦታዎች ከሚውሉ ለአካባቢ ውበት የሚባል አትክልቶችን በመትከል ጥሩ ስራ በመስራት ቢያሳልፉት አራያለኝ ብዬ ነው።
አዎ። ድምጻዊት ማህሌት መቀለ ከተማ ውስጥ ካሉት ወጣቶች ጋር በመሆን በተለይ ደግሞ በጽዳት ላይ ከዘመቱት ወጣቶች እነሱ የሚለብሱትን ልብስና ጫማውን ላድርገሽ ከነሱ ጋር ጎንበስ ብለሽ የመቀለ ከተማ ከንቲባ ባሉበትም ጽዳቱን ስሰሩ ነበርና በተለይ ጽዳት ላይ የተሳተፉ ሰዎች ምን ያህል ፈታኝና ከባድ መሆኑን አስተውለሽዋል?
አዎ፣ በጣም ከባድ ነው። ቆሻሻ ሲጀምር ቆሻሻ ነው፣ በጣም ከባድ ነው። ግን ምንድነው ማድረግ ያለብን? የያዝነው ቆሻሻ ዝም ብለን በየቦታ እየጣልን አይደለም መሄድ ያለብን። ቆሻሻው ወደ አንድ ቦታ ወደ የቆሻሻ ማጠራቀሚያ ቦታዎች ሰብሰብ አድርገን ብናስቀምጠው ቆሻሻ የሚያነሱት ደግሞ በስነ ስርዓት ያነሱታል።
ይቀላቸዋል ለማንሳትም
ይቀላል። እና ቀድሜ ያየሁት እዛ ጋውን ስንጠብ ፌስታሉም ፍሳሽ ቆሻሻም ሁሉም በየበሩ የሆነ በጣም ጥሩ ያልሆነ ነገር ነው። ሲጀመር መጀመሪያ ለራሳቸውን የሚጎዳ እዛ ቤት እዛ አካባቢ ያሉ ሰዎች ናቸው ተጠቃሚዎች። ቤታቸው በራቸው ሲያጸዱ ጤነኛ ይሆናሉ። ከዛ በኋላ ደግሞ ንጹህ አካባቢ ይኖራቸዋል። እና መጀመሪያ ራሳችን የምንጥለው በጣም የምንጥላቸው ቆሻሻ ጣዎች ቦታ መርጠን ማጠራቀሚያ ቦታ ላይ ብንጥል ጥሩ ነው። ከተማችን እናጽዳ ነው የምለው።
መቀለ ከተማ ውስጥ በተለምዶ የምናውቀው አካባቢ አለ። ማህሌትም ተወልዳ ያደገችበት አካባቢ የኢትዮጵያ ንግድ ባንክ ሮማናት ቅርንጫፍ አካባቢ ችግኝ ተክለሻል። አሁን ያንን የተከልሽው ችግኝ ተመልሰሽ መጥተሽ ውሃ እንደምታጠጪው ነው የማምነው። እንግዲህ
አዎ፣ አዎ፣ በጣም እርግጥ ነው።
አሁን ችግራችን ምንድነው? ችግኞችን እንተክላለን፣ ግን ተመልሰን ውሃ እናጠጣም፣ አንንከባከብም፣ አናጥርምና እስኪ
እኔ ያው የመቀሌ ወጣቶች ማህበርም አሉ ያው ቃል ገብተዋል። ግን ያው እኔም በመጣው ጊዜ እንከባከበዋለሁ።
አዎ፣ በማህሌት ስም እናጥረዋለን፣ አካባቢውን እንከባከበዋለን ብለዋል። ግን አንቺ ደግሞ ስትመጪ
እኔም በመጣ አየዋለሁ፣ እኔም ውሃ ማጠጣለሁ።
አሁን እንዴት አየሽው መቀሌ ከተማውን ስትመጪ? እንዴት ነው ሙቀቱ?
አዳዲስ ህንጻዎች ይሰራሉ፣ ግን አዳዲስ አትክልቶች ግን አይቻላቅም እንዳልኩ ቅድም። እና ጥሩ ነገር አትክልት ቢተከል ጥሩ ነው፣ ለአንድ ከተማ ጌጥ ነው፣ ውበት ነው።
እነኚህ እንደዚህ አይነት የጽዳት ዘመቻ ችግኞችን መትከል ወደ ሌሎች ከተሞች በቅርቡ ሀሳብ አለሽ ካለሽ ማለት ነው ወይስ ወደ መቀለ መጥተሽ በዛው?
አይ፣ በዚህ በተወለድኩበት ጀመርኩኝ እንጂ መላው የኢትዮጵያ ህዝብ ለዚህ ላደረሰኝ በየክልሎቹ እንደዚሁ ወጣቶቹ ዝግጁ ከሆኑ እኔ በጣም ዝግጁ ነኝ። ሀሳቡ አለኝ። በተለያዩ ክልሎች እየሄድኩኝ ለማጽዳት አካባቢ
ወጣቶች አሁን እየሰሙሽ ነው። በተለያዩ ከተሞች እንግዲህ ጥሪ ካቀረቡልሽ ወዲያውኑ ሄደሽ ማጽዳትና ችግኞችን መትከል ነው።
በጣም ዝግጁ ነኝ እኔ፣ ደስ ይለኛል።
ድምጻዊት ማህሌት ወልደ ጊዮርጊስ በጣም ነው የማመሰግንሽ። ይህንን ስራ እንግዲህ እንደምትቀጥይበት እንተማመናለን። ማህሌትን በጣም ነው የማመሰግነው።
እኔም በጣም አመሰግናለሁ ግርምሽ። ቴንክ ዩ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን ነው የምናመራው። በዩናይትድ ስቴትስ ከፍተኛ ቁጥር ያላቸው ስደተኞችና ፍልሰተኞች የሚኖሩት በምዕራባዊዋ ካሊፎርኒያ ግዛት ነው። በግዛቷ ከሚኖሩት መጤዎች መካከል አንድ አራተኛው ሕጋዊ ፍቃድ የሌላቸው ናቸው። ፕሬዚዳንት ትራምፕ ወደ አሜሪካ የሚገቡ ሰዎችን በተመለከተ ያወጡት ትዕዛዝ በካሊፎርኒያ ሕግ ተፈጻሚ አይደለም ትለናለች የአሜሪካ ድምጿ ኤልዛቤት ሊ። አደገኛ ወንጀል ያልፈጸሙ ሰዎች ወደ መጡበት ሀገር ተጠርንፈው እንዲመለሱ የተላለፈ ሕግ የካሊፎርኒያ ግዛትን አይመለከትም። በግዛቷ መጤዎች ምንም እንኳን የመኖሪያ ፈቃድ ባይኖራቸውም የከፋ ወንጀል እስካልፈጸሙ ድረስ መብታቸው ይጠበቃል። ዝርዝሩን ሄኖክ ሰማግዜር ያቀርበዋል።
የካሊፎርኒያ የኢሚግሬሽንና የደህንነት ሰራተኞች ግራ ተጋብተዋል። በአንድ ጎን በፌዴራሉ መንግስት የፕሬዚዳንት ዶናልድ ትራምፕን ትዕዛዝ ማስጠበቅ፣ በሌላ በኩል ደግሞ የካሊፎርኒያ ግዛትን ህግ በስራ ላይ መዋል። ሁለቱ ህጎች ተመሳሳይ ባለመሆናቸው ለውሳኔ መቸገራቸውን ይናገራሉ። 4 ሚሊየን ህዝብ የሚኖርባት የሎስ አንጀለስ ከተማ ግማሽ ሚሊየን ነዋሪዎቿ ህጋዊ ፈቃድ የላቸውም። ሆዜ ኮቫሩቢያስ የኤልኤፒዲ ፖሊስ ናቸው።
አዲስ የመጡት ሰዎች ፖሊስ ሲያዩ ይደነግጡ ነበር። አስረው ወደ አገራችን ይመልሱናል ሲሉም በስጋት መግቢያ ይጠፋቸዋል። ያው ያ ስጋት አሁንም ይታያል።
አልፍሬድ ላብራዳ ወደ ዩናይትድ ስቴትስ የመጡት ያለ ህጋዊ ወረቀት ነው። ዛሬ በሎስ አንጀለስ ፖሊስ ሻምበል ናቸው።
I came here undocumented many years ago in this country and as a young child and
በልጅነቴ ወደዚህ ሀገር ስመጣ ቤተሰቤ ህጋዊ የመኖሪያ ፈቃድ ስላልነበረው ሁልጊዜ ስጋት ላይ ነበርን። አሁን በሰዎች ዘንድ ያለውን ፍራቻ በአግባቡ አውቀዋለሁ።
ላብራዳ የአሜሪካ ዜጋ ለመሆን የጦር ሰራዊቱን መቀላቀል ነበረባቸው። በአሁኑ ጊዜ ህጋዊ የመኖሪያ ፈቃድ የሌላቸው ሰዎች በተለይ በፕሬዚዳንት ትራምፕ ጥብቅ ፖሊሲዎች ስጋታቸው ተጠናክሯል ይላሉ።
And I understand some of the fears that are occurring in the country. And I see it. A lot of the parents have
በመላ ሀገሪቱ ሌሎች አይነት ፍራቻዎችም ተስፋፍተዋል። በግልጽ የሚታይ ጉዳይ ነው። አንዳንድ ቤተሰቦች ልጆቻቸውንም ወደ ትምህርት ቤት መላክ አቁመዋል።
ወንጀል የሰሩን ወደ ሀገራቸው ለመሸኘት ፕሬዚዳንት ትራምፕ ተግባራዊ ሊያደርጉት የሚያቅዱት አሰራርን በመስጋት አስቀድሞ በቤት ውስጥ የሚደርሱ ጥቃቶችን ለፖሊስ የሚጠቁሙ ሰዎች በ10% ቀንሷል። ወሲባዊ ጥቃት ደረሰብን ብለው የሚደውሉ ሰዎችም ቁጥር በ25% ነው ያሽቆለቆለው። ላብራዳ ሁኔታውን ሲያስረዱ
So that's worrisome to us. We don't know if there's less crimes occurring or they're just
ጉዳዩ በጣም ያሳስበናል። የወንጀሉ ቁጥር ቀንሶ ይሆን ወይስ እኛው ራሳችን ኢሚግሬሽንና ደህንነት ቢሮ ደውለን የምናሳፍሳቸው ይመስላቸው? በእውነቱ አናውቅም።
የሎስ አንጀለስ የፖሊስ ኃይል ለኢሚግሬሽንና ደህንነት ባለስልጣናት ሰዎችን አሳልፎ አይሰጥም ይላሉ ሻምበል ላብራዳ። ለዚህ ምክንያቱ ማህበረሰቡ በፖሊስ ባልደረቦች ሙሉ እምነት እንዲኖረው ታስቦ ነው።
And if they don't feel comfortable calling us because they think we're going to call ICE.
ወንጀል ተፈጽሞ ለፖሊስ ብንደውል ሰብስበው ከሀገር ያስወጡናል በሚል ማህበረሰቡ ከተጠራጠረን እና ለኢሚግሬሽንና ደህንነት ሰራተኞች የምንወግን ከመሰላቸው ስልክ ወደኛ የሚደውል ሰው ጨርሶ አይኖርም።
የዩናይትድ ስቴትስ የኢሚግሬሽን አገልግሎት መስሪያ ቤት ይሄን የፖሊስ አቋም አይስማማበትም። የፖሊስ ባልደረቦች ከኢሚግሬሽን ባለስልጣናት ጎን ለጎን በአንድ ላይ ቆመው የህዝቡን አጠቃላይ ደህንነት ማስጠበቅ አለመቻላቸው የተሳሳተ አስተሳሰብ ነው ሲል መስሪያ ቤቱ በቅርቡ መግለጫ አውጥቷል። የካሊፎርኒያ ግዛት ህጋዊ የመኖሪያ ፈቃድ የሌላቸውን ሰዎች መብት የሚሰጠው ህግ የመተማመኛ አዋጅ ይባላል። ስቲቭ ኪያ የኦሬንጅ ወረዳ ፖሊስ አዛዥ ናቸው።
የመተማመኛ አዋጅ በመሰረቱ የሚደነግገው በካሊፎርኒያ ግዛት ውስጥ የሚሰሩ የፖሊስ ባልደረቦች የከፋ ወንጀል የፈጸሙ ሰዎችን ካልሆነ በስተቀር ለኢሚግሬሽንና ደህንነት ሰራተኞች ሌሎችን አሳልፈው እንዳይሰጡ ነው። የሚኖሩበትንም ሆነ ታስረው የሚገኙበትን ስፍራ አንነግራቸው።
ወግ አጥባቂዎች በሚኖሩበት የኦሬንጅ ወረዳ ፖሊስ ፕሬዚዳንት ትራምፕ ይህንን አሰራር የሚቀይር አቅጣጫ እንዲሰጡ ይፈልጋሉ። ህጉ ቢከለክልም ግን እንደ ሸሪፍ ወይም የፖሊስ አዛዥ ኬያ ያሉ ፍላጎታቸው ለኢሚግሬሽንና ደህንነት መጠቆም ነው። ለአሁኑ ግን ከባድ ወንጀል ያልፈጸሙ ሰዎች በኦሬንጅ ወረዳ ፖሊስም ቢሆን መረጃቸው ለደህንነት ባለስልጣናት ተላልፎ አይሰጥም።
አንለይ ስልሽ Yeah, tell her, yeah, let's have a
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነው። ሙዚቃ በመምረጥ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አድራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችኋለን። መልካም ምሽት።
በነገው ጉዞ እንገናኝ።
I'm the lady, I'm the lady, I'm the lady.